Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
አምሻቹ የሁድ ምሽት ጋቢና በመርሃ ግብር ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ዛሬ በሳምንት ውስጥ ከተደመጡ ጥንቅሮች መካከል ሶስቱን መርጠን ዘንላችኋል። ፕሮግራሙን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ። አብራችሁ እናምሻለን። አብራችሁን ሁኑ። የመጀመሪያው እንግዳችን ዶክተር ሄኖክ ዘውዴ ይባላል። በቅርቡ ልጅ በእድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። ከመጽሐፉ ጋር ተያያዥነት ባላቸው ጉዳዮችም ላይ ከዘጋቢያችን ከሀብታም ስዩም ጋር አጭር ቆይታ አድርጓል።
በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ዘውዲ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ።
እኔም ቪኦኤ ጋቢናዎችን አመሰግናለሁ።
እንግዲህ የሕፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑህ ምክንያቶች ምንድን ናቸው?
መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህፃናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ በፍቅር በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት።
ዶክተር ሄኖክ፣ ከህፃናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮችንስ ማሻሻል አለባቸው?
እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸው ነገሮች መረዳትና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህፃናት ጤና በእንክብካቤ ላይ በአሁኑ ዘመን ማለት ነው።
ለአንባቢያን ባደረስከው ልጅ በድሉ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ?
እንግዲህ ልጅ በድሉ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ 1000 ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህፃናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድሮም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህፃናት በጨዋታ ምን ሊጠቀሙ ይችላሉ፣ ህፃናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትን በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው።
እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተም የህፃናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ ያስካቸው ተጨማሪ ቅዶች ይኖር ይሆን?
እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ ማቀርብበት ፔጅ አለ፣ ድረገጽ አለ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንፃር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ፣ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸው ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያሉኑ ድርጅቶች አንደኛ ይሄን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ፣ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ፈርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤና በኢትዮጵያ ላይ እናያለን ብዬ አስባለሁ።
ዶክተር ሄኖክ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራ።
እንግዲህ አንዱ ከማረሳው አጋጣሚ በደብረታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በህክምና አሳልፌያለሁ። እዛ ላይ ከሚያጋጥሙኝ ነገሮችና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህፃናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጭ ሆነው ህይወታቸው ያለፉ ጨቅላ ህፃናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው።
ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህፃናትን ህይወት እንደምታድን በርካታ ወላጆችንም እንደምትደግፍ አምናለሁ። ላጋራህን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።
ዶክተር ሄኖክ ዘውዱ ከጋቢና ቪኦኤ ጋር ለነበረው ቆይታ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ ውስጥ አብዛኞቹ ትምህርት ቤቶች ከተዘጉ ወደ 10 ወራት ሞላቸው። ታዲያ በእነዚህ ጊዜያት ውስጥ በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት የድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይቷል። ጥቂቶችም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራት ውስጥ ላይ ያሳደረው ተጽዕኖ ምንድነው ስትል ስመኝሽ ቆየ ጠይቃለች።
የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር።
ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ እንዳጋጣሚ ኤግዛም ስኬጁል ተደርጎ ልክ ልንፈተን 4 days 5 days ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው። ወዲያው ሆልድ ተደረገ ክላሶችን ፈተናዎችን። በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው።
የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200,000 የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች።
ከኔትወርክ የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና እንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሬ አይደለንም ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም። ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደረጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነፃነት ይሰጣሉ።
በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንት እና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል።
ክላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲሲፔት እንዲያደርግ ይደረጋል። ክላስ ደግሞ ሰዓትን ተወስዶ ከተመደበው የክላስ ሰዓትን ገፋ ተደርጎ ዲስካሽኖች ምናምን እንዲኖሩ ይችላሉ። ፕሮጀክቶች ሚኒ ፕሮጀክት ነገሮች ይኖራሉ። እነዚያን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪየንስ ሼሪንግ በጣም አለው። ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው በዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለው ኦንላይን የራሴን ፓርቶር እኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሰው ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል። ከፈለገ ላይከታተልም ይችላል። ስለዚህ እዛ ጋር ያለው ነገር የዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋለሁ።
የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሃል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተው አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጻዋል።
ያው እሳትን የማጥፋት ብለን ብንወስደው ይሻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበር። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው ተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገራቸዋለሁ። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን አሁንም ድረስ ያልጨረሱ ልጆች አሉ።
የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸው በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል።
የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ተው ከላብራቶሪዎች ውስጥ ተደውጡ ልጆች ነበሩ። አብዛኞቹ ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋልም ደግሞ ምንም ነገር መስራት አይችሉም። ይህንን እንዳልኩኝ ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ። ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ እኔ በግሌ።
እነዚህ ችግሮች ተደራርበው ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል።
የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው ወይም የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉ ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅርሱልኛል። ስለዚህ ውጤታማን የሚል አመለካከት የለኝም በግሌ።
የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችን የመመረቂያ ስራዋን በድህረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሽነና እንግዶቿን እናመሰግናለን። አሁን ደግሞ ከአንድ አነቃቂ ሰው ጋር እናስተዋውቃችኋለን። ዋሴ ሙልጌታ ይባላል። የዋስ ምጣድ መስራችና ስራ አስኪያጅ ነው። ከዋሴ ሙልጌታ ጋር ቆይታ አድርጌ ነበር። ቆይታችን እንደሚከተለው ባጭሩ ተሰናድቷል። በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል።
ሙልጌታ ነው ሳጠና መብራት ማጥፋት ባላሉ መብራት ቆጥራል እየተባልኩ እና ለምንድን ነው መብራት ማጥፋት ባላሉ ዋይ ይሄን ያህል ማጥፋት እየፈለጉ ያ ነገር ኤሌክትሪክ በቃ ያ ባምሮ እየተፈጠረ ካለ በቃ ኢነርጂ መቆጠብ የሚለው ነገር በቃ ተግባረድ ገብቼ ከተግባረድ የምጣሉን ከዛ ቆጣ ሁሉ መጣሉን ሰራ ነበርና ከዛ በኋላ በቃ ይህ ኤነርጂን ኮንሱም የሚያደርገው እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው። ዋናው ኢንቫይሮንመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣሉን ለመስራት ሁሉ የሚወጣው እንጨት በጣም ታላቅ እንጨት። ይህን ቴክኖሎጂ በኤሌክትሪክ ውስጥ ስልሳ አመት ሙሉ እስካሁን ድረስ ስል ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል። ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ወስዶ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኒክስ ግን ያው 20 አመቴ ነው ካለው ምጣድ ጋራ ታወዳድር። በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ 40 ሴንቲሜትር ነው ልቁ፣ 54 ሴንቲሜትር ነው እስከ 60 ሴንቲሜትር አለ። ግን በሚዛን አድርገ ነው እኩል ባላንስ ብናደርገው ነው ምንሽ ተብሳል። ያኛውን እንጀራ ና 250 ግራም እና ያኛው 350 ግራም እንጀራ ነው። ግን ባላንስ አድርገን በግራም አድርገን ብንበላው የኔን እንጀራ ስትበይ 32 ዋት ነው ኮንሱም የምታደርግ፣ የበዛ በኢትዮጵያ እንጀራ የተጋገረው ስትበይ 106 ዋት ነው የምትበይ። ምጣድ አዲስ አበባ ብቻ ብትጠቀው ስንትና ስንት ሜጋዋት የአባይን ግድብ ያህል ግድብ ነው ኬር የምናደርገው።
በሶስት እጥፍ የሀይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል።
ገባው ዩኒቨርሲቲ ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባው። ኮሌጅ ገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉልታይም እየሰራው የተለያየ ካምፓኒ እየሰራው በፓርታይም ግን ቤቴ ሁሉ ጊዜ ምጣዱ የምቀጠቅጠው ምጣዱ ሳሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው ካናዳ ገበያ ላይ ዋለ። ከዛ በፕሮፌሽን ቴስት ኢንጂነር ነኝ እና ከዛ ኋላ ቴስት አደረገው ብዙ ዲዛይን ባለቤት ጊዜ ይባላል አላለ ካስተመር ፊድባክ መጡ ብዙ ኮምፕሌን መጣ። 75% ኦቨር 60% ሲመጣ ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለኝ። እንጀራ ማሽን ስገባመት እና ቶሮንቶ 2006 ላይ ከፍቼ ዋስ እንጀራ ብሚሸጥ ነበረ።
በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን 20 የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከ90 ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው።
እዛ ምክንያት ከሰሬ ወጣሁኝ። ፕሮጀክት ካላቆም ካልፈልግም ማለች ቤዞችና ቤቴን ሁሉ ነገር ክሎስ አደረግ። ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው ኖሌጁ አስቴር አብሮኝ ነው ያለው እና ጊቫ ፓለ ነው። ከዛ እንደገና ታክሲ በጣም 29 ሰዓት እየሰራ ከዛ ባንክራፕሲ ያልኩኝ ካናዳ ወዲያው በአንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩቭ አረጉ። ከዛ ደግሞ እዚህ ባንክ መርስ የነበረው ቆመ ማለት ነው። ከዛ ታክሲ የምሰራውና ያን አድርጌ አንድ አመት ከሁለት ወር ናም ኦቨር $95 ተባረ። እንግዲህ $20 ቀርቶ መኪና ጋዝ ሁሉ የሚሞላበት የለኝም ነበር አባንዶ። ከዛ ያን አደረኩና ሬስቶራንት ከፈት ካናዳ ዋስትቀ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ ስንደበሳ ጀመረ። ከዛ በኋላ ሪከቨር ማለት ጀምር። ግን ከዛ ዋስ ዲጂታል መጣል የሚለቀ ሲንግል ፕሮጀክት ሚለው ላይ እዛ ላይ ፎክስ አድርጌ
የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ፣ በካናዳ እና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል።
ሶሻል ሚዲያ ማርኬቲንግ በጣም ጎበዝ ነው። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። ኢቨን የ65 ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብበው ካነበቡ በኋላ ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ያንቃ ነው። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ ስለ ጉግል ስለ ዩቲዩብ ኤቭሪዴይ አንድ ነገር ሳላነባልኝ ለምሳሌ አሁን ስቢድን ቢዝነሱ ስለሆነ ካለ ወጭ ይ ባንዴ ራን አረጋው ባንዴ በስልክ ስልክ በስልክ አርጌ ፕሮዳክት ጨርሷል እና ሶሻል ሚዲያ ነው የምጠቀመው።
በተጨማሪም ዋሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው።
የኔ ቢዝነስ ሞዴል ሪቸርድ ብራንሰን የሚባል ሀብታማን ሪቸርድ ብራንሰን ማለት 88 ካምፓኒ ያለው ቨርጂኒያ ላይ ቨርጂኒያ ቢዝነስ ኦነር ነው። ብዙዎቹ እንዴት ነው የሰውዬ 88 ካምፓኒ ይሄ ስለሱ በቃ ስለዚህ በጣም አነበኩና ምከተመው ነው የሱ ቢዝነስ ሞዴል። የሱ ቢዝነስ ሞዴል ቤት መሰለሽ ለምሳሌ ኢትዮጵያ መጣው ኢትዮጵያ መጣውና ወደ 5-6 ሰዎች ቀጠሩ። ከዛ ከነሱ ውስጥ ሁለት መረጡ። ሁለቱን መረጨ ደግሞ ተከፍላቸዋለሁ። ፕላስ ከእያንዳንዱ ምጣ ደግሞ ገንዘብ ያገኘ። ከዛ 6 ወር እኔ አቋቁማቸዋለሁ አብሬ እየሰራሁ። በኋላ እንደ ራሳቸው ካምፓኒ አደረግና እኔ ኤክስፖርት አድርጌ ስለ ገንዘብ አይደለም ማውራሽ ገንዘብ አይደለም እኔ ዋናው አረጋግጥላለሁ። የሚቀጥለው ጀነሬሽን 60 አመት ሙሉ ያልተቀየረ ቴክኖሎጂ ምን አርግልላችሁ
እንደምታከሩ። ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የሱን ህይወት እንደምሳሌ በመውሰድ ሳይቋርጡ እንዲጥሩ መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን እሁድ ምሽታችሁን ከኛ ጋር ስላሳለፋችሁ እያመሰገንን በጀመርነው ሙዚቃ እንሰናበታለን። አስተያየቶቻችሁን በፌስቡክ ገጻችን ቪያም ሃይክ ላይ ለጋቢና ቪ ያላችሁ አድርሱ። ሳስተናግዳችሁ አምሽት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። በነገው ምሽት በመደበኛው መስተናዶ እስከምንገናኝ ደህና ደሩ።